Voice of America.
በተለያዩ የወንጀል ህጎችና አንቀጾች የተከሰሱ በአስር ሺዎች የተቆጠሩ የፖለቲካ እስረኞች ከኢትዮጵያ እስር ቤቶች መፈታት ከጀመሩ ወራት ተቆጥረዋል። ባሳለፍነው አርብና ቅዳሜ በዩኒቨርሲቲ ትምህርት ላይና በስራ ላይ የነበሩ ወጣቶች ከእስር ተለቀዋል። እነዚህ ከእስር የተለቀቁ ወጣቶች እስር ቤት ውስጥ የነበራቸው የአያያዝ ሁኔታ ሰብአዊ መብታቸውን በእጅጉ የጣሰና በምርመራ ወቅትም ከፍተኛ የስቃይ ድርጊት እንደተፈጸመባቸው እየገለጹ ነው። እነኚህ ወጣቶች ከእስር ከተፈቱ በኋላ ስለሚኖራቸው ህይወት የተወሰኑትን ጠይቀናቸዋል። በትላንትናው ምሽት ዘገባችን ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ስላጣው ወጣት ታሪክ ዘገባ አቅርበን ነበር። ዝግጅቱን ያጠናቀረችው ጽዮን ግርማ ለዛሬ አሸናፊ አካሉ ስለተባለ ከአምስት ዓመት ተኩል እስር በኋላ ቅዳሜ ዕለት ከእስር ስለተፈታ የ34 ዓመት ወጣት ታሪክ አጠናቅራለች።
ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ 5 ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ 9 ቀን 2010 ዓ.ም ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽሕፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት ዓመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የሕዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከራከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር።
በሽብር እንድከሰስ ስራ በመጠንሰስ ከአንዳርጋቸው ጽጌ ጋራ አካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገድ ነበር፣ ሊጨርስ ነበር የሚል ክስ በማስከሰስ ተይዤ ወደ ዘብጥያ እንድወር ተደርጓል።
ይሄ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ?
በፍጹም የለንም። ምንም አይነት ግንኙነት የለንም። አንዳርጋቸው ጽጌን በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምን የሚለበቅ ሲያቀርበው ከማየት ውጭ አንዳርጋቸው ጽጌ አግኝቼውም አላውቅም፣ አንተዋወቅም።
በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ። ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም። ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው?
እኔ አንዳርጋቸው ጽጌ እንዲገቡ የፈለግኩትኝ አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ አንዳርጋቸው ጽጌ ደግሞ በአጋጣሚ እኔ ከተያዝኩ ከአንድ ዓመት በኋላ የምን ተይዞ መቱ የሚል ሚዲያ ላይ ሳይ እኔ በግፍ ስለታሰሩ እሳቸው መጠው እንዲመሰክሩ ብዬ ለፍርድ ቤቱ ባቀረብኩት አቤቱታ መሰረት አቤቱታ የተቀባይነት አግኝቶ እንዲመጡ ትእዛዝ ቢሰጥም አቃቢ ግን ይግባኝ በማለት እስከ ሰበሰ 2 ዓመት ከተከራከርን በኋላ እንዲመሰክሩ ብይን ቢሰጥም የሰበሰኝ ፍርድ ቤቱ አቃቢ ግን በጉልበቱ ሳልከላከል 8 ዓመት ከ5 ወር ፈርዶብኝ ወደ ዘብጥያ ወርውሮ የሚገኝ ነበረ።
ምን ያህል ታሰርክ? በአጠቃላይ ከተፈረደበት ፍርድ
ከተፈረደብኝ በኋላ 5 ዓመት ከ3 ወር ታስሬያለሁ።
የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው? የተወሰድክ? በአጠቃላይ የእስር ቤት ቆይታ ምን ይመስል ነበር?
ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ሚታስቱ ሚያዝያ 14 የሚያስፉትኝ 2005 ዓ.ም ከምሽቱ 1 ሰዓት ቤቴ መጥተው ያዙኝ። ከዛ በኋላ አይኔን በማሰር መኪና ውስጥ አስገብተውኝ የት እንደወሰዱኝም አላውቅም። በኋላ ግን ከ3 ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኩኝ። ማንም አላገኘኝም። ብቻዬን ነው ከአንድ ቤት ግራውንድ የታሰርሁትኝ። ማታ ማታ 8 ሰዓት እያወጡ ውሃ እያርከፈከፉ በኤሌክትሪክ ቶርች አረጉኛል፣ ገልብጠው ይገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ ነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ጣርት ይመቱታል። ምክንያቱም በጣም አሰቃቂ የሆነ የደረሰብኝ ከ3 ወር ከ12 ቀን በኋላ ወደ ማዕከላዊ ገባሁ። ማዕከላዊ ከገባሁ በኋላ ብዙ ባይባልም ያው ግርፋት አለ። ብቻዬን ጨለማ ቤት የሚባል 8 ቁጥር አለ ማዕከላዊ። እዛ ለ1 ወር ከ20 ቀን ቆየሁ። ከዛ በኋላ ወደ ቂሊንጦ ነው የተላኩት። ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር። በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት በመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተቀጥቅጫለሁ፣ ተገልብጬ ቶርች ተደርጃለሁ። በአጠቃላይ ለወንድ ልጅ ሊደርስ የማይገባው ነገር ደርሶብኛል። አሁን መናገር ማልፈልገው ማለት ነው። ራቁቴን ተደርሻለሁ። አማራን ራቁቱን አስወልቀነዋል። አላወቃችሁም ወይ? የፕሮፌሰር አስራት ርዝራዙ አማራን እኮ ሱሪውን ካስወለቅነው ቆይተናል። እንዴት ወንድ ወንድ ትጫወታለህ? ራቁቴን አስወልቀው ምን ራቁቴን ነው የገረፉ? ራቁቴን ማለት ነው። እንደ ስጋት ልትወዙ እናጠፋችኋለን። ምንም ቢሆን እናንተ ስልጣን አትይዙ። እናንተ ስልጣን አናስዛችሁም። እናጠፋችኋለን። ጦርሽ ተደርጃለሁ። ግጭት በቃ እኔ እኮ ልጅ ሁሉ ላልወልድ እችላለሁ። ተረከዜ ተጠቅጥቻለሁ። ይሄ እኮ ምነግርሽ እኮ ፌስቡክ ላይ የሚጻፈው ነው የተረተረታለሁ። እውነት የሆነ ቢኝ ነው ምነግርሽ። ጄ ከግራጅ ሙሉ በሙሉ አይሰራም። ግርጭቆ ውሃ ማንሳት አይችልም። በቅኝ እጄ ነው የምጠቀመው። ጥርሴ ወልቋል። የታችኛው ጥርሴ አንድ ቅርሴ ወልቋል። ሰው ነበር ሽት ቤት የሚወስደኝ እንትን ምለን ከነሐሴ 28 እስከ ተሳስ 14 እጄ ከካቴና አልተፈታም። በካቴና ነው ምስተኛም ምስልም ስበላም በካቴና ታስሬ። አሁን በአኑሮ የመልሽ ሳስበው እንዴት እንደተቋቋመ ሁሉ ግራ ይገባኛል። እኔ እውነቴን ነው የምነግርሽ።
ባህር ዳርም እንደዚህ አይነት የማሰቃየት የምርመራ ተግባር የሚፈጸምበት ቦታ አለ ማለት ነው? ባህር ዳር ውስጥ የት ነው ይሄ ቦታ?
ባህር ዳር በጣም ብዙ ያማራ ልጆች የዘርፍያቸው የሚንቀላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ 13 አላቸው። የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው። ኢሚግሬሽን ቢሮ ማለት ነው። እዛ ነው ለሶስት ወር ከ13 ቀን ፍርድ ቤት ሳልቀርብ ሰውነቴ ሳልታጠብ ጭራሽ ጄን ሳይሰካልኝ ወደኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ለረጅም ጊዜ መተንፈስ ሁሉ አልችልም ነበር። በልቤ ስለምተኛ ለኋሊት እጄ ስለሚታሰር ማለት ፍርድ ቤትም የቀረብኩትኝ ከአራት ወር በኋላ ነው። አዲስ አበባ ሄጄ ማለት ነው። ቂሊንጦም በቃጠሎ ምክንያት ሸዋሮቢት ሂጄ በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ ክስ ተከስሼ በፊልክ ሂደት ላይ ያል ነው የተቋረጠው ክሱ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ ማስረሻ ሰጠኝና ከሌሎች አራት ወንድሞች ጋር ለአምስት ጨለማ ቤት ነው የነበርነው ቅዳሜ ዕለት እስከተፈታሁበት ጊዜ ድረስ ማለት ነው። አሁን እኔ ባጭሩ እግዚአብሔር ሁሉ የደረሰልኝ ነው። በቃ እግዚአብሔር የደረሰልኝ ነው የምለው እኔ እግዚአብሔር ሁሉ ትሰኛል ብዬ ነበር። በቃ እግዚአብሔር የደረሰልኝ የሚገርምሽ ተስፋ በቆረጥበት ሰዓት ነው ቃን ዘውጠ የተባለ
ጠብቀህ ነበረ?
እኔ በጭራሽ አልጠበቅኩም። ከክሱ መቋረጥ በኋላ ቶለቀ ማስረሻንና ሌሎችን ጓደኞችን ወደ ዝዋይ ጨለማ ቤት ሲልኩን ደብዳቤ አያይዘው ነው ይላሉ አሞክሯቸውን እንዳሰጧቸው በቃ ታሰሩ ሙሉ ታሰሩ እና እኔ አሁን መፈታትን የምጠብቀው የነበረው 2012 መጨረሻ አካባቢ ነው። ነሐሴ ላይ ነው በጣም ጠብቄ ነበር። ያው እግዚአብሔርን አመሰግናለሁ ከምንም በላይ። ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስናይፐር ጭንቅላታቸው እየተመታ ወይም ለኢትዮጵያ የሞቱ እስረኞች ፎቶ ብለው የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል ጠይቃለሁ፣ ለምነዋለሁ። እግዚአብሔር አመሰግናቸዋለሁ። እነሱ
ቤተሰቦችህ እንዴት ነበር ያሳለፉት ያንተን የእስር ጊዜ?
የኔ ቤተሰቦች እናቴ አንገርምሽ ታላቁ ወንድሜ አብሮ ተይዞ ነበረ። ለአሸናፊ ፋይናንስ ድጋፍ ታደርግ ነበረ የግንቦት ሰባትን አላማ ሲያራምድ ተብሎ ምንም በማያውቀው ሶስት አመት ከታሰረ በኋላ ነጻ ተብሎ ተፈቷል። 2008 ላይ ነው የተፈቷል። ታላቁ ወንድሜ ነው። የአጎቴ ልጆች ሁለት አብረው ተይዘው ነበር። አምስት አመት ከስድስት ወር ተፈርዶባቸው ጨርሰው ይወጣሉ። አንሙት የኔዋስና ደናውን ቢዛ ይባላሉ የአጎቴ ልጆች። ወንድሜ ይሄ አለም አካሉ ይባላል። ሶስት አመት አስሮ ቂሊንጦ በግፍ ነጻ ተብሎ የወጣ ነው። እናቴ ካልጋ ወርዳ ነበር የምተኛ ለስድስት ወር በጣም በገመድ ትታጠቅ ነበር። በውስጥ በልብሷ ውስጥ አይኗ ከንባ ብዛት የተነሳ ማየት አትችልም። የ75 ዓመት አሮጊት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማጥፎ ነው ሆናለች።
አሸናፊ መታሰሬ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦቼ ህይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል። አሸናፊ እስር ቤት ጠያቂ አልነበረኝም። የእኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነ ዘመነ ካሴ የክስ መዝገብ የተከሰስን ሰዎች የደረሰብንን በደል የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብሏል። የእናቱን አይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ ነገሮችን አስተካክዬ ወደዛው ሄዳለሁ ብሎኛል።
የጓደኞችን ጋ ትራንስፖርት ጠይቄ ላግቦ ሰጠ የሚባላለ እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደ ማንኛውም አርሶ አደር የተገኘ ነኝ። በጣም የድሀ ልጅ ነኝ። እናቴም የሰባ ዓመት የኔ ልጅ አይታ የምትኖር ነበረች። እኔ ነበርኩኝ በወር እየቆረጥ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወትን እያሳለፈች ያለች ናት። ምንም የሌላት ድሀ ስለሆነች ማለት ነው። መላክ አልቻለችም። ለዛ ነው ነገሮችን እስካመቻ
አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ ሶስት እስረኞች መካከል ሁለቱ እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ካወጣው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ህይወትን በተመለከተ በነገው ምሽት በክፍል 3 ዝግጅት እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።